Qullitti Fayyata Nagat.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
በአፈጻጸም ላይ እናንተ በየጊዜው እንደምትሰሙት በተለይ ይህን የሚያስፈጽመው ኃይል ፖሊስ አካባቢ ግድፈቶች ሊኖሩ ይችላሉ ታይቷልም እና ግን በአጠቃላይ እንደ መንግስት አቅጣጫ መወሰድ እንደሌለበት ነው።
የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲን ድምጽ ነው የሰማችሁት። ባለም አቀፍ ድርጅቶች ውስጥ የሚሰሩ አንዳንድ የውጭ ሀገር ዜጎች በአስቸኳይ ጊዜ አዋጁ ሳቢያ ችግር ደረሰብን የሚል ቅሬታ ማቅረባቸውን አስመልክቶ ከተናገሩበት ጋዜጣዊ መግለጫ የተወሰደ ነው። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል። በሌላ ዜና በኢትዮጵያ የተኩስ አቁም ስምምነት እንዲደረስ በሚል ጥረት የያዙ የዩናይት ስቴትስና የአፍሪካ ህብረት ልዩ መልእክተኞች ዛሬ ወደ ኢትዮጵያ መመለሳቸው ተዘግቧል። የዚህም ዝርዝር ደርሶናል። ሐሙስ ህዳር 9/2014 ዓ.ም ጤና ይስጥልኝ። እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። አስተናጋጃችሁ አሉላ ከበደ ነኝ። ለራዲዮ በቴሌቪዥን ስርጭታችን በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪ ዌስት ላይ ታገኙናላችሁ። ከዕለቱ ዜና አቅራቢ ቆንጅታየ፣ ከቴክኒክ አቀናባሪዋ ብርሃን ኃይሉ፣ ከዌብና ማኅበራዊ መገናኛ ቅርብሮች አሰናጃችን አባየሁ ገበያውና ከዕለቱ ዋና አዘጋጅ ጽዮን ግርማ እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ዘጋቢዎቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁ እንቆያለን። አሁን የሰዓቱን የዓለም ዜና።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። የዓለም ዜናውን የማሰማችሁ ቆንጂት ታዬ ነኝ። የቤንሻንጉል ክልል መንግስት የክልሉን ጸረ ሽምቅ አዛዥ ጨምሮ ከፍተኛ አመራሮችን ከኃላፊነት ማንሳቱ ተገለጸ። የክልሉ የብልጽግና ጽህፈት ቤት ኃላፊ አቶ ይስሐቅ አብደልቃድር አመራሮቹ ከኃላፊነታቸው የተነሱት የተሰጣቸውን ስልጣን በአግባቡ ባለመወጣትና ከጸጥታ ችግር ጋር በተያያዘ በቁጥጥር ስር ውለዋል ብለዋል። አስቴር ምስጋናው አጠር ያለ ዘገባ ይዛለች።
በተደጋጋሚ የጸጥታ ችግር የሚነሳበት የቤኒሻንጉል ጉሙዝ ክልል ከጳጉሜ 2012 ዓ.ም ጀምሮ በኮማንድ ስር ሲመራ ቢቆይም በክልሉ ተጨባጭ ለውጥ ሊመጣ እንዳልቻለ የክልሉ የብልጽግና ጽህፈት ቤት ኃላፊ አቶ ይስሐቅ አብደልቃድር ለአሜሪካ ድምጽ ገለጹ። በዚህም ምክንያት ኃላፊነታቸውን በአግባቡ አልተወጡም በተባሉ 3 የክልሉ ከፍተኛ አመራሮች ላይ እርምጃ መውሰዱንም ገልጸዋል።
ረሽምቅ አዛዥ የነበረው አቶ ዶሳ ጎሹ የሚባል ከጸጥታ ስራዎች ጋር ተያይዞ በክልላችን ውስጥ የነበረ ላይ 2 ዓመት በላይ የቆየው የጸጥታ ጉዳይ እስካሁን መፍትሄ አለማገኘቱ አንዱ የአመራር ችግር ነው። አመራሩ በአግባቡ አልተመራም። በትክክል የኦፕሬሽን ስራ ከመስራት ጋር ተያይዞ መውሰድ የሚገባ እርምጃ ከመውሰድ ጋር ተያይዞ በአግባቡ ተቋሙን አልመራም ከሚል
አቶ ይስሐቅ አክለውም የመተከል ዞን የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ እና የግልገል በለስ ከንቲባ ከጸጥታ ጋር በተያያዘ ተጠርጥረው መታሰራቸውን ይናገራሉ።
እነዚህ 2 አመራሮችም አጠቃላይ የመተከል ዞን የኮማንድ ፖስት የሚመራ ዞን ስለሆነ በዞኑ የኮማንድ ፖስት ውሳኔ ነው እነዚህ ተያዙ የተደረገው። 2 አመራሮች በተለያየ ምክንያት ከጸጥታ ጋር ተያይዘው ችግር ያለባቸው ናቸው ተብሎ ነው ኮማንድ ፖስቱ የያዘው። እነዚሁ በተመሳሳይ የኮሚኒኬሽን ኃላፊ የነበረው አቶ ገበየው ጅጉዴ ይባላል። እሱም በተመሳሳይ ከወጥ ስራ ውስጥ እንደገባ ምናልባት ከጸረ ሰላም ኃይል ጋር ንክኪ ያለበት ተብሎ ነው የተያዘው። አመራር ሆኖ እንደዚህ የሚጠረጠር ከሆነ መያዝ ስላለበት መጠየቅ ስላለበት ነው አሁን ከኃላፊነት እንዲነሱና እንዲጠየቁ የተደረገው እንጂ አሁን የምርመራ ቡድን ስራቸውን እየሰሩ ስለሆነ መጨረሻ ላይ ሰብሰባ አርጎ አንድ ላይ መግለጫ ይሰጣሉ ብለን እንጠብቃለን።
በቤኒሻንጉል ጉምዝ ክልል በተለያዩ ጊዜያት በሚነሱ ማንነትን መሰረት ያደረጉ ግጭቶች ቁጥራቸው የበዛ ሰዎች ለሞትና መፈናቀል መዳረጋቸውን ስንዘግብ መቆየታችን ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
በአርቲስት ሀጫሉ ሁንዴሳ ግድያ ተጠርጣሪ የነበረችው 4ኛ ተከሳሽ ላምሮት ከማል ከእስር በዋስ እንድትፈታ ፍርድ ቤት ወስኗል። የፍትህ ሚኒስቴር ቃል አቀባይ አቶ አወል ሱልጣን ፍርድ ቤቱ የተከሳሿን የመከላከያ ምስክሮች ለመስማት ለህዳር 23 እና 24 ቀጠሮ መቅረጡን ለአሜሪካ ድምፅ ገልጸዋል። ናኮር መልካ አጭር ዘገባ አለው።
ዛሬ ተሰየመው የፌደራል ከፍተኛ ፍርድ ቤት ልደታ ምድብ የጸረ ሽብርና ህገ መንግስት ጉዳዮች ወንጀል ምርመራ ችሎት ተከሳሿ ላምሮት ከማል በ5000 ብር ዋስትና ከእስር እንድትለቀቅ ወስኗል። የፍትህ ሚኒስትሩ የፕሬስ ሴክሬታሪያት ኃላፊ አቶ አወል ሱልጣን ስለ ሂደቱ ሲያብራሩ
ጉዳዩን ለመጀመሪያ ጊዜ የተመለከተው ፍርድ ቤት ነፃ ማለቱ ተገቢ አልነበረም፣ ይልቁንም የተከሰሰችበትን አንቀጽ ቀይሮ ነበረ መመልከት የነበረበት የሚል ድምዳሜ ላይ ደርሶ በጸረ ሽብር አዋጅ ተከሳ የነበረ ቢሆንም በወንጀል ህጉ 7 ላይ ሰዎችን ለአደጋ ማጋለጥ በሚል የወንጀል ድንጋጌ ስር እንድትከላከል እንዲይ ሰጥቶ ጉዳዩን ወደ ከፍተኛ ፍርድ ቤት መልሶት ነበረ። በዚህም መሰረት ከፍተኛ ፍርድ ቤት ከጠቅላይ ፍርድ ቤት የተሰጠውን በይግባኝ ታይቶ የተሰጠው ውሳኔ መሰረት አድርጎ የመከላከያ ምስክርን ለመስማት ነበር የተቀጠረው። ነገር ግን መከላከያ ምስክሩን ያላቀረበ ወይም ደግሞ ዝግጁ ያላደረገ ስለሆነ ተለዋጭ ቀጠሮ ላቅርብ ብሎ ጠበቋ ባቀረቡ ጥያቄ መሰረት የተከሳሿን መከላከያ ምስክር ለመስማት ነው ለህዳር 23ና 24 ቀጠሮ የተያዘው ማለት ነው።
ሚኒስቴር መስሪያ ቤቱ ከዚህ በኋላ በተከሳሿ ላይ የሚያቀርበው ማስረጃ እንደሌለ የገለጹት አቶ አወል ሱልጣን በቀጣይ የህዳር 23ና 24 የፍርድ ቤት ቀጠሮ ፍርድ ቤቱ የሚሰጠውን ውሳኔ እንደሚጠብቁ ተናግረዋል።
አቃቤ ህግ ምስክሩን አስተምቶ ማስረጃውን አስተምቶ አቅርቦ ከጨረሰ በኋላ ተከሳሽ ተከላከል ሲባል ችሎቱ የሚያዳመጠው የተከሳሽ መከላከያ ምስክር ብቻ ስለሆነ ከዚህ በኋላ የምንጠብቀው ተከሳሿ በተገቢ ጥፋተኛ እንዳትባል የምታቀርባቸው ማስረጃዎችን የማድመጥ ነው ማለት ነው። የቀረቡት ማስረጃዎች ይወስኑታል ማለት ነው። እዛው ይቀርባል ጭብጡ፣ በዛ በጭብጡ ላይ ክርክር ይደረጋል ማለት ነው።
አራተኛው ተከሳሽ ላምሮት ከዚህ ቀደምም ፍርድ ቤት በነጻ አሰናብቷት እንደነበር ይታወሳል። በሌላ በኩል ድምፃዊ አጫሉ ሁንዴሳን በመግደል የተከሰሱ 3 ተከሳሾች የተላለፈባቸውን የእስራት የፍርድ ውሳኔ ለመፈጸም በማረሚያ ቤት እንደሚገኙ መዘገባችን አይዘነጋም። ለአሜሪካ ድምፅ ናኮር መልካ ካምቦ።
አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዩናይትድ ስቴትስ ዜጎቿ ከኢትዮጵያ እንዲወጡ በድጋሚ አሳስባለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ከፍተኛ ባለስልጣናት ኢትዮጵያ ውስጥ ያሉ የዩናይትድ ስቴትስ ዜጎች መውጣት አለባቸው ሲሉ በትናንትናው ዕለት ነው በድጋሚ ማሳሰቢያ ያወጡት። ስማቸው ያልተገለጸ አንድ የውጭ ጉዳይ ሚኒስቴሩ የቆንስላ ጉዳዮች ቢሮ ተጠሪ በሰጡት ማሳሰቢያ ይህንን ማሳሰቢያችንን ብዙ ጊዜ ሰምታችሁታል፣ አሁንም ደግመን እናሳስባችኋለን ብለዋል። በውጭ ሀገር ከሚገኙ የዩናይትድ ስቴትስ ዜጎች ደህንነት በላይ ቅድሚያ የምንሰጠው ጉዳይ የለም ሲሉም አክለዋል። የውጭ ጉዳይ ሚኒስቴር ቆንስላ ጉዳዮች ቢሮ ባለስልጣን አክለው ሁሉም ወገኖች ውጊያውን አቁመው ድርድር እንዲጀምሩ የአፍሪካ ሕብረትን ጨምሮ በአካባቢው ካሉ አጋሮቻችን ጋር አብረን በመስራት የተጧጧፈ የዲፕሎማሲ ጥረታችንን እየቀጠልንም እያለን የዩናይትድ ስቴትስ ዜጎች አሁን የመንገደኛ አውሮፕላን በረራ አማራጩ ባለበት ጊዜ እንዲወጡ የምንወተውተው በዚህ ምክንያት ነው ብለዋል። ባለፉት በርካታ ቀናት በአዲስ አበባ የጸጥታ ሁኔታ የተለወጠ ነገር እንደሌለ አስተውለናል ሲሉ አክለው አንዳንድ የዩናይትድ ስቴትስ ዜጎች አሁን ያለውን ሁኔታ በመከታተል ምንም የለም መቆየት ይችላለው የሚል ድምዳሜ ላይ ደርሰው ሊሆን ይችላል ብለን እንሰጋለን ብለዋል። አያይዘውም በእኛ በኩል ምክረ ሐሳባችን አልተቀየረም፣ አሁኑኑ ውጡ ሲሉ አሳስበዋል። የኢትዮጵያ ባለስልጣናት ጦርነቱ እየተካሄደ ካለባቸው አካባቢዎች በስተቀር የአዲስ አበባ የጸጥታ ሁኔታ እያሽቆለቆለ ሊሄድ ይችላል የሚለውን ሲያጣጥሉና ሀገሮች ዜጎቻቸውን እንዲወጡ መወትወታቸውን ሲያወግዙ ቆይተዋል። በአፍሪካ ሀገሮች ጉብኝት ላይ ያሉት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የኬንያ ጉብኝታቸውን አጠናቀው ወደ ናይጄሪያ ተጉዘዋል። በዚያ የባይደን አስተዳደርን የአፍሪካ ፖሊሲ አስመልክተው አብይ ንግግር እንደሚያደርጉ ተገልጿል። ቀደም ብሎ ከዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የወጣው መግለጫ እንዳመለከተው የውጭ ጉዳይ ሚኒስትር ብሊንከን በመዲናዋ አቡጃ ከናይጄሪያ የውጭ ጉዳይ ሚኒስትር ጄፍሪ አኒዮማ፣ ከፕሬዚደንቱ ሙሐማዱ ቡሃሪና ከምክትል ፕሬዚደንቱ የሚ አሲንባጆ ጋር ይነጋገራሉ። በውይይታቸውም ዓለም አቀፍ የጤና ደህንነትን፣ የኤነርጂ ተደራሽነትንና የኢኮኖሚ እድገትን እንዲሁም ዲሞክራሲን ማጎልበትን ጨምሮ በተለያዩ ርዕሶች ላይ እንደሚያተኩሩ ተጠቁመዋል። በውጭ ጉዳይ ሚኒስትሩ የናይጄሪያ ጉብኝትና ቀደም ባለው በኬንያ ቆይታቸው ላይ ያተኮሩ ወቅታዊ ዘገባዎች በመጽሔት ክፍለ ጊዜ ይቀርባሉ። የኬንያ ፕሬዝዳንት ኡሁሩ ኬንያታ የስደተኞች ጉዳይ ረቂቅ ህጉን መፈረማቸው ያስደሰተው መሆኑን ኢንተርናሽናል ሬስኪው ኮሚቴ የተባለው ግብረሰናይ ድርጅት አስታወቀ። ፕሬዝዳንቱ እርምጃውን መውሰዳቸው ኬንያ ውስጥ ለተጠለሉ ከ500,000 በላይ ስደተኞች የትምህርት የሥራና ከህብረተሰቡ ጋር የመዋሃድ እድል ይፈጥርላቸዋል ብሏል የግብረሰናዩ ድርጅት። ሌላው ሬፊጂስ ኢንተርናሽናል የተባለው ድርጅትም እንዲሁ ህጉ በኬንያ ያሉ ስደተኞች ጉዳይ የተቀናጀ መንግስታዊ አሰራር ታቅዶለት ስደተኞቹ ለሀገሪቱ ኢኮኖሚ አስተዋጽኦ እንዲያበረክቱ እድል ይከፍታል ሲል በህጉ መፈረም ደስታውን ገልጿል። ወደ ሱዳን ዜና ስናልፍ የሱዳን የጸጥታ ኃይሎች ትናንት ረቡዕ በተቃዋሚ ሰልፈኞች ላይ ጥይት መተኮሳቸውና አስለቃሽ ጋዝ መርጨታቸው ተገለጸ። የጸጥታ ኃይሎቹ የጦር ሰራዊቱ አስተዳደሩን ለዲሞክራሲያዊ ሲቪላዊ የሽግግር መንግስት እንዲመልስ በመጠየቅ ሰልፍ ባደረጉበት ወቅት ተኩስ መክፈታቸውን ነው ተቃዋሚዎች የገለጹት። የሱዳን ሐኪሞች ማህበር የተባለው ቡድን በትናንቱ ሰልፍ ላይ ቢያንስ 10 ሰዎች መገደላቸውን እንዳመለከተ በዋና ከተማዋ ካርቱም የሚገኘው የቪኦኤ ዘጋቢ ገልጿል። በሌላ ዜና የሱዳኑ ወታደራዊ የመንግስት ግልበጣ ተከትሎ ቢያንስ 33 ሰዎች በጸጥታ ኃይሎች እጅ መገደላቸውን የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነሯ ሚሼል ባሽሌ አውግዘውታል። ከተገደሉት መካከል 15ቱ ትናንት ብቻ ካርቱም ባህሪና ኡምድሩማን ውስጥ በተካሄዱ የተቃውሞ ሰልፎች ላይ በጥይት የተገደሉ መሆናቸውን ከሰብአዊ መብት ኮሚሽነሯ ቢሮ የወጣው መግለጫ አመልክቷል። በመጨረሻም ግብጽ ህፃናትም ጭምር ያሉባቸው 7 ኤርትራውያንን ነገ አስገድዳ ወደ ኤርትራ ልትመልስ ነው ሲል አምነስቲ ኢንተርናሽናል ተናገረ። የሰብአዊ መብት ድርጅቱ በትዊተር ገጹ ባወጣው ቃል ኤርትራውያኑ በግድ ወደ ሀገራቸው ቢመለሱ ለጥቃትና ለበደል ሊጋለጡ ይችላሉ ሲል አሳስቦ ጥገኝነት የመጠየቅ እድል ሳይሰጣቸው መባረራቸው ዓለም አቀፍ ህግን የሚጥስ አድራጎት ነው ብሏል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅታዬን ለሰዓቱ ያለን ዜና አመሰግናለሁ። ክብራትና ክብራን አድማጮቻችን የምትከታተሉት ከአሜሪካ ድምፅ ከዋሽንግተን ዲሲ የሚተላለፈውን የአማርኛ ዝግጅታችንን ነው። ሐሙስ ህዳር 9 2014 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የስርጭት መሐንዲሳችን ጋንግሺ ቻንግ፣ በቀጥታ ስርጭት ምስልና ድምፅ አቀናባሪያችን ዚነብ አብዱራህማን ናት። በዓለም ዜናዎች መደበኛ ፕሮግራማችን በ19ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሳት እስከ ምሽቱ 4 ሰዓት ይቀጥላል። አሁን በቀጥታ ወደ ዕለቱ አብይ ርዕስ። በአስቸኳይ ጊዜ አዋጁ ሳቢያ ችግር እንደደረሰባቸው በዓለም አቀፍ ድርጅቶች ውስጥ የሚሰሩ አንዳንድ የውጭ አገር ዜጎች ቅሬታ እንዳቀረቡ የውጭ ጉዳይ ሚኒስቴር ቃል አቀባይ ገለጡ። ሕጉ ዜግነት ላይ ያነጣጠረ እንዳልሆነም ዛሬ ለጋዜጠኞች በሰጡት ሳምንታዊ መግለጫቸው ላይ ተናግረዋል። አንዳንድ ግዙፍ የመገናኛ ብዙሃን ተቋማት አሁንም ከአገሪቱ ነባራዊ ሁኔታ ጋር የሚጋጩ ዘገባዎችን ያቀርባሉ ሲሉም ቃል አቀባዩ ነቅፈዋል። መለስካቸው አመሃ ተከታትሎታል።
አንዳንድ በዓለም አቀፍ ድርጅቶች እንዲሁም በተለያዩ ኤምባሲዎች የሚሰሩ የውጭ አገር ዜጎች ከጥቂት ሳምንታት በፊት ተግባራዊ በተደረገው የአስቸኳይ ጊዜ አዋጅ ምክንያት መብታችን ተጥሷል ሲሉ ቅሬታ ማቅረባቸውን የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ተናገሩ። ቃል አቀባዩ እንዳብራሩት ቅሬታ አቅራቢዎቹ ሕጉን ለማስከበር የሚደረጉ እንቅስቃሴዎች መብቶቻችንን የሚጋፉ ናቸው ይላሉ። ይሁንና አምባሳደር ዲና ይህ ሕግ ማንነትን ኢላማ ያደረገ አይደለም፣ አዋጁ ተግባራዊ ሲደረግ በሕግ አስከባሪ ግለሰቦች አንዳንድ ግድፈቶች ሊታዩ ቢችሉም የሕግ ዋና ዓላማ ሌላ ነው ብለዋል።
ይሄ የስቴት ኦፍ ኢመርጀንሲ ነው። የአገርን ሉዓላዊነት፣ የአገርን ነጻነት ለመጠበቅ የወጣ ሕግ ነው። ሊከበር ይገባዋል። ማንኛውም ሰው ማክበር አለበት ነው መነሻው። እነዚህ ሰዎች ግን የውጭ አገር ዜጎች በመሆናቸው፣ የተለየ ብሔረሰብ አባላት በመሆናቸው፣ የተለዩ ዜጎች በመሆናቸው፣ የተለየ ቋንቋ ስለሚናገሩ ተለይቶ ታርጌት የተደረጉበት ሁኔታ የለም። ነገር ግን በአፈጻጸም ላይ እናንተ በየጊዜው እንደሚሰሙት በተለይ ይህን የሚያስፈጽመው ኃይል ፖሊስ አካባቢ ግድፈቶች ሊኖሩ ይችላሉ፣ ታይተዋልም እና ግን በአጠቃላይ እንደ መንግስት አቅጣጫ መወሰድ እንደሌለበት ነው። መታወቂያን በተመለከተ ወረድ የሰጡ መግለጫዎች አሉ። አይዲ ካርድ፣ ድራይቪንግ ላይሰንስ፣ ፓስፖርት ጭምር መጠቀም እንደሚችሉ የወጣበት ሁኔታ ነው ያለው።
የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ ሰሞኑን በኢትዮጵያ መንግስት ታስረዋል የተባሉ የድርጅቱ ሰራተኞች በአስቸኳይ እንዲፈቱ መጠየቃቸው ይታወቃል። የዋና ጸሐፊው ቃል አቀባይ እንደሚሉት እነዚህ በስር ላይ ያሉ የተባበሩት መንግስታት ድርጅት ሰራተኞች በምንም ምክንያት እንደታሰሩ አይታወቅም፣ የቀረበባቸው ክስም እስከ ዛሬ የለም ብለዋል። አምባሳደር ዲና ሙፍቲ ዛሬ በሰጡት ጋዜጣዊ መግለጫ ያተኮሩበት አንድ ጉዳይ የሰብአዊ እርዳታን አቅርቦት የተመለከተ ነበረ። አንዳንድ የዓለም አቀፉ ማኅበረሰብ አባላት የሰብአዊ እርዳታን በሚፈለግበት ጊዜና ስፍራ ለማድረስ መንግሥት የሚያደርገውን ጥረት ዛሬም አንኳሰው ያቀርቡታል ብለዋል። ይሁንና ይላሉ አምባሳደር ዲና፣ መንግሥት ሰብአዊ እርዳታን ለተቸገሩ ወገኖች የማድረስ ቁርጠኝነት እንዳለው የሚያጠያይቅ አይደለም። በቅርቡም እርዳታዎችን በሰሜኑ አገሪቱ ክፍል ተደራሽ ለማድረግ የኮምቦልቻንና የላሊበላን አውሮፕላን ማረፊያዎች በጥቅም ላይ ያውላል ብለዋል። ሌላው ታዋቂ ዓለም አቀፍ መገናኛ ብዙሃን ተቋማት የሚሰነዝሩ ጥቃት ነው ሲሉ ይነቅፋሉ።
የተወሰኑቹ ትላልቅ ሚዲያዎች የሀገራችንን አቀራረብ፣ የሀገራችንን ሁኔታ፣ ነባራዊ ሁኔታ አጣሞ የማሳየት ዲስቶርት የማድረግ የሌለን ነገር የመዘገብ ስራ ውስጥ በብዛት ተጠምዶ የነበሩ ዋና ዋና ሚዲያዎች እንዳሉ ታውቃላችሁ። እነዚህ ሚዲያዎች ይህን በመስራት ነው አብዛኛውን ጊዜ የሚያሳልፉት። የሌለም ነገር ነው ኩክ ሲያደርጉ የቆዩት። እንዳለፈው ሳምንት ለምሳሌ አዲስ አበባ ተከበዋል። የውጭ ሀገር ዜጎች ከሀገር እንዲወጡ የመግፋት ስነ ልቦና ጦርነት የማካሄድ ነገሮች አሉ።
ከኢትዮጵያ መንግስት በኩል ብዙ ጊዜ በአንዳንድ የምዕራብ ሀገሮች የሚቀርበውን ህወሓትን የመደገፍ ክስ ከሌላው ወገን ሲስተባበል ይሰማል። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ መንግስት ተወካይ ማንንም ወግነን አልቆምንም ሲሉ በተደጋጋሚ መደመጣቸው አይዘነጋም። አምባሳደር ዲና ሙፍቲ በሳምንቱ ከተስተዋሉ ዲፕሎማሲያዊ ክንውኖች መካከል የኬንያውን ፕሬዚዳንት ኡሁሩ ኬንያታን ከጠቅላይ ሚኒስትር አብይ አህመድ ጋር በአዲስ አበባ ተገኝተው ያደረጉትን ውይይት፣ ጠቅላይ ሚኒስትር አብይ አህመድ ከካናዳና ከስዊድን ጠቅላይ ሚኒስትሮች ጋር ያደረጉትን የስልክ ውይይት ጠቅሰው ዝርዝር ከመስጠት ተቆጥበዋል። በተመሳሳይ ዜና አመሻሹ ላይ የመንግስት ኮሚኒኬሽን አገልግሎት ባወጣው መረጃ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን ከዩናይትድ ስቴትስ የምስራቅ አፍሪካ ልዩ ልዑክ ጄፍሪ ፌልትማን ጋር መወያየታቸውን አስታውቋል። የአገልግሎቱ መግለጫ ከአሸባሪ ህወሓት ጋር የሚደረገው ጦርነት ስለሚቆምበት መንገድ የአሜሪካ ሐሳብ ምን እንደሆነ በልዩ ልዑኩ በኩል የተነሳ ሲሆን አቶ ደመቀም የኢትዮጵያን አቋም አስረድተዋል ብሏል። መግለጫው አክሎም ለሰብአዊ እርዳታ የሚውሉ በረራዎች ወደ ኮምቦልቻና ላሊበላ አውሮፕላን ማረፊያዎች እንደሚያቀኑ አቶ ደመቀ መኮንን ለፌልትማን እንደገለጹላቸው ይናገራል። ወደ ትግራይም 369 እርዳታ የጫኑ መኪናዎች እንዲገቡ መፈቀዱን ምክትል ጠቅላይ ሚኒስትሩ እንደነገሯቸውና በተለያዩ የኢትዮጵያ ክፍሎች የሚገኙ የአሜሪካ ዜጎችን ሁኔታ በተመለከተም ውይይት መደረጉን ገልጸዋል። መንግሥት በአሸባሪነት የፈረጀው ህወሓት አሁንም ቢሆን በአፋርና በአማራ ክልሎች ጥቃት እየፈጸመና ከፍተኛ ሰብአዊና ኢኮኖሚያዊ ውድመት እንዲሁም ስነ ልቦናዊ ጉዳት እያደረሰ መሆኑን ከሁለቱም ክልሎች ለቆ እንዲወጣ ግፊት ሊደረግበት እንደሚገባ አቶ ደመቀ ልዩ ልዑኩን አሳስበዋል ሲል መግለጫው ደምድመዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው። በሌላ ዜና በኢትዮጵያ የተኩስ አቁም ስምምነት እንዲደረስ የሚል ጥረት እያደረጉ ያሉት የዩናይትድ ስቴትስ እና የአፍሪካ ህብረት ልዩ መልእክተኞች ዛሬ ወደ ኢትዮጵያ መመለሳቸውን ሮይተርስ ዘግቧል። የአፍሪካ ህብረት የአፍሪካ ቀንድ ልዩ መልእክተኛ የቀድሞ የናይጄሪያ ፕሬዚዳንት ኦሉሴጉን ኦቦሳንጆ እና የዩናይትድ ስቴትሱ የአፍሪካ ቀንድ ልዩ መልእክተኛ ጄፍሪ ፌልትማን ዛሬ ወደ አዲስ አበባ የገቡት በኢትዮጵያ አንድ ዓመት ያስቆጠረው ግጭት አብቅቶ የሰላም ስምምነት እንዲካሄድ ጥረት ሊያደርጉ መሆኑን የኢትዮጵያ ውጭ ጉዳይ ሚኒስትር ቃል አቀባይ ዲና ሙፍቲ መናገራቸውን ጠቅሶ ሮይተርስ ዘግቧል። ሁለቱም ከፍተኛ ዓለም አቀፍ ባለስልጣናት የኢትዮጵያ መንግስትና አማጺው የህወሓት ታጣቂዎችና አጋሮቻቸው ያለምንም ቅድመ ሁኔታ ተኩስ እንዲያቆሙና በሰሜን ኢትዮጵያ በጦርነቱ ለተጎዱ ሰዎች ሰብአዊ እርዳታ እንዲደርስ የሚሉ ጥያቄዎችን ማቅረባቸውም ተዘግቧል። በተያያዘ ዜና የፌልትማንን ወደ ኢትዮጵያ መምጣት ተከትሎ የዩናይት ስቴትስ የውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ ልዩ መልእክተኛው ከኢትዮጵያ ከፍተኛ ባለስልጣናት፣ ከአፍሪካ ህብረት ተወካዮችና ሌሎች ዓለም አቀፍ አጋሮች ጋር ግጭቱን ለማስቆም በድርድር ዘላቂ ተኩስ አቁም ማምጣት በሚቻልበት ሁኔታ ላይ እንደሚነጋገሩም አስታውቋል። አድማጮች፣ አሁን ወደ ተከታዩ ርዕስ ነው የምወስዳችሁ። ካለፈው ሰኞ አንስቶ ለአምስት ቀናት በአፍሪካ ይፋዊ የስራ ጉብኝት በማድረግ ላይ የሚገኙት የዩናይት ስቴትሱ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ያለፉትን ሁለት ቀናት የኬንያ ቆይታቸውን አገባደው በናይጄሪያ እንዲሁም በሴኔጋል ለሚያደርጉት ቆይታ ወደ አቡጃ አቅንተዋል። በኬንያ ቆይታቸው የኢትዮጵያን ጉዳይ ጨምሮ ቀጠናዊ ጸጥታን እንዲሁም ሰላምና ኮቪድ-19ን የአየር ንብረትን በሚመለከቱ ጉዳዮች ዙሪያ ከፕሬዚዳንት ኡሁሩ ኬንያታና ከኬንያ ከፍተኛ ሚኒስትሮች ጋር ተወያይተዋል። የውጭ ጉዳይ ሚኒስትሩ ዛሬ በአቡጃ ቆይታቸው ከናይጄሪያው ፕሬዚዳንት ሙሐመዱ ቡሃሪ፣ ከምክትል ጠቅላይ ሚኒስትር የሚ አሲንባጆና ከሌሎች የአገሪቱ ከፍተኛ ባለስልጣናትም ጋር ይወያያሉ ተብሎ ይጠበቃል። ዲሞክራሲን፣ የአየር ንብረት ለውጥንና ኮቪድ-19ን በሚመለከቱ ርዕሰ ጉዳዮች ላይ እንደሚያተኩር፣ በተጨማሪም የፕሬዚዳንት ጆ ባይደንን አስተዳደር በአፍሪቃ ላይ ያለውን ፖሊሲ የተመለከተ ንግግር እንደሚያሰሙም ይጠበቃል። ለሙሉ ዘገባው ኤደን ገረመው።
የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን ማክሰኞ ዕለት በናይሮቢ ኬንያ ከኬንያ የካቢኔ ጸሐፊና ውጭ ጉዳይ ሚኒስትር ራቼል ኦማሞ ጋር በመሆን በጋራ ሁለቱ ሀገራት በተስማሙባቸው ጉዳዮች ላይ ለጋዜጠኞች መግለጫ ሰጥተዋል። የኬንያ የውጭ ጉዳይ ሚኒስትር ራቼል ኦማሞ የውጭ ጉዳይ ሚኒስትሩ በኬንያ መገኘታቸው የኬንያና የዩናይትድ ስቴትስን ወዳጅነትና ግንኙነት ጥንካሬ የሚያመላክት ነው ያሉ ሲሆን፣ በዋዜማው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በተለያዩ ጉዳዮች ላይ ከፕሬዝዳንት ኡሁሩ ኬንያታ ጋር ውይይት አድርገው እንደነበረ አስታውቋል። በእለቱም ኮቪድ-19 ለመቋቋም ሀገራቸው ከዩናይትድ ስቴትስ ለተቀበለቻቸው ከፍተኛ ቁጥር ስላላቸው ድጋፎች እንዲሁም ዘርፈ ብዙ ትብብሮችን በተባበሩት መንግስታት የጸጥታው ምክር ቤት በኩል ለማድረግ መወያየታቸውን ሚኒስትሯ ገልጸዋል። በሌላ በኩል የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን ሰኞ ዕለት ከኬንያው ፕሬዝዳንት ኡሁሩ ኬንያታ ጋር የኮቪድ-19 ክትባትን ማዳረስ ላይ በተስማሙባቸው ጉዳዮችን በማንሳት ከአፍሪካ ህብረት፣ ከአፍሪካ የበሽታ መከላከልና መቆጣጠር ሲዲሲ አፍሪካ እንዲሁም ዓለም አቀፍ የኮቪድ-19 ህብረት ኮቫክስ ጋር በመሆን በመላው አህጉሪቱ የክትባት ተደራሽነት እንዲኖር እየሰሩ መሆናቸውን እንዲህ ሲሉ ገልጸዋል።
እስካሁን ድረስ ለ43 የአፍሪካ ሀገራት 50 ሚሊዮን ክትባት አከፋፍለናል። ከዚህ ውስጥ 4 ሚሊዮን ክትባቶች ለኬንያ የተሰጡ ናቸው። ከዚህ በተጨማሪም $1.9 ቢሊዮን ድጋፍ ለአፍሪካ የለገስን ሲሆን 76 ሚሊዮኑ ለኬንያ የተበጀተ ነው። ይህ እርዳታ ታዲያ ምንም አይነት ፖለቲካዊ ዓላማ ሳይኖረው ሕይወትን ለማዳን ብቻ ያለመ ነው።
ብሊንከን በአፍሪካ በተለያዩ የአቅርቦት ችግሮች ምክንያት ክትባቱ ሊስተጓጎል ቢችልም ነገር ግን ዓለም አቀፍ ተቋማትና የበጎ አድራጎት ድርጅቶች ፈተናውን ለማለፍ እየሰሩ ነው ብለዋል። ከዚሁ ጋር በተያያዘም ዓለም አቀፉ የግብረሰናይ ድርጅት ሜርሲ ኮርፕስ ዩናይትድ ስቴትስ አፍሪካ በምግብ ደህንነት ችግርና በአየር ንብረት ለውጥ የተነሳ ቀድሞውንም የነበሩባት ችግሮች በኮቪድ-19 መባባሳቸውን ገልጸው የዩናይትድ ስቴትስ መንግስት ተጨማሪ ድጋፍ እንዲያደርግ ጥሪ አቅርቧል። በሌላ በኩል የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በመግለጫቸው ላይ ኬንያ ለታዳሽ ኃይሎች መዋለ ንዋይ ሞዴል መሆን የምትችል ሀገር መሆኗን በመጥቀስ እንደ አውሮፓውያን አቆጣጠር በመጪው 2030 100% ታዳሽ ኃይሎችን እንደምትጠቀምና የልማትና የፋይናንስ ኮርፖሬሽንም በኬንያ በንፋስ ኃይል የሚሰራ ግብርናን ለማቋቋም ማቀዱን አስታውቋል። ብሊንከን ይህንን ጉዳይ ከዚህ ስብሰባም በኋላም በኬንያ በተባበሩት መንግስታት ድርጅት የአየር ንብረት መርሃ ግብር ላይ ተገኝተው እንዲህ ሲሉ አብራርተውታል።
ዛሬ ዓለም የሚበክለውን ፕላስቲክ ለመዋጋት ጥረታችንን ከፍ እናደርጋለን። ዩናይትድ ስቴትስ የውቅያኖስ ውስጥ የፕላስቲክ ብክለትን ለመቀነስ እንደምትሰራ ታስታውቃለች። እነዚህ ድርድሮች በመጪው የካቲት 2020 የተባበሩት መንግስታት ድርጅት አጠቃላይ የከባቢ አየር ስብሰባን በተመለከተ እናነሳችኋለን። ግባችን ውቅያኖሶችን በመጠበቅ ዓለምን ከፕላስቲክ ብክለት መታደግ ነው።
ከዚህ በተጨማሪም ብሊንከን ማክሰኞ ዕለት በሰጡት ጋዜጣዊ መግለጫ የቀጠናው የሰላም ጉዳዮችን ከኡሁሩ ኬንያታ ጋር አንስተው መነጋገራቸውን የገለጹ ሲሆን በኢትዮጵያ ጉዳይ ላይ የዩናይትድ ስቴትስ ልዩ ልዑክ ጄፍሪ ፌልትማን ከአፍሪካ ህብረት ከፍተኛ ተወካይ ኦሊሶንጎ ኦባሳንጆ ጋር በመሆን ያለምንም ቅድመ ሁኔታ ግጭቱ እንዲቆም እየሰሩ መሆኑን አስታውቀዋል። በሌላ በኩል ቀጠናዊ ሰላምን በተመለከተ በሶማሊያ ሽብርተኛው አልሻባብን ለመዋጋት በሶማሊያ የአፍሪካ ህብረት የሰላም አስከባሪ ሰራዊት አሚሶም ጋር ኬንያ አብራ መስራቷን በማድነቅ አልሻባብን ማሸነፍ በምስራቅ አፍሪካ ላለው ሰላም የሚጫወተው ፋይዳ ትልቅ መሆኑን ተናግረዋል። በተጨማሪም የሱዳንን ጉዳይ ያነሱ ሲሆን ተከሰተውን መፈንቅለ መንግስትን አስመልክቶ ህዝቡ ለዲሞክራሲ የሚያደርገውን ጥሪ እንደሚያከብሩና ኬንያም ወታደራዊ የስልጣን ግልበጣን አለመደገፏ እንዲሁም በአፍሪካ ህብረት የሰላምና የጸጥታው ምክር ቤት ውስጥ ሱዳንን ከጸጥታ ጉዳዮች ማገዷን አድንቀዋል። በሱዳን ለተከሰተው ሁኔታም አዲሷ የዩናይትድ ስቴትስ የአፍሪካ ጉዳዮች ረዳት ሚኒስትር ሞሊፊ በዚህ ሳምንት በካርቱም በመገኘት ዲሞክራሲና ሰላምን ለማምጣት መወያየታቸውንም ጠቁመዋል። ከመግለጫው በመቀጠል ከጋዜጠኞች የተለያዩ ጥያቄዎችን ያስተናገዱት ሚኒስትሩ ከአልጀዚራ ዘጋቢ ካታሪን ሶኢ ዩናይትድ ስቴትስ በአስቸኳይ ዜጎቿ ኢትዮጵያን ለቀው እንዲወጡ ጥሪ ያቀረበችው በዛ ያለው ሁኔታ እጅግ መባባሱና ግጭቱን ለማስቆም የሚቻል እንቅስቃሴ አለመኖሩን ያመለክታል ወይ በሚል ለቀረበላቸው ጥያቄ እንዲህ ብለዋል።
በመላው ኢትዮጵያ እየተባባሰ በመጣው ግጭትና ብጥብጥ የተነሳ ስጋት ውስጥ ነን። የሀገሪቱ አንድነትና ደህንነት ስጋት ውስጥ እንዳለ ይታየናል። በዚህም የተነሳ የመጀመሪያ ኃላፊነቴና ኃላፊነታችን የዜጎችን ደህንነት ማስጠበቅ ነው።
ብሊንከን አያይዘውም በኢትዮጵያ ያሉ አሜሪካውያን ባገኙት አማራጭ በሙሉ በመጠቀም ከሀገር ለቀው እንዲወጡ ማሳስበዋል። ብሊንከን ነገሮች ወደ ነበሩበት ይመለሳሉ ብለን እናስባለን፣ ያኔ ወደ ኢትዮጵያ ለመመለስም ምቹ በሚሆንበት ሰዓት ዜጎቹ ይመለሳሉ ብለዋል። ብሊንከን አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲም መሰረታዊ የስራ ኃላፊዎችን ብቻ ይዞ ሰራተኞቹን እንዲቀንስ ከቀናት በፊት መመሪያ እንደተሰጠውም አስታውቀዋል። ከዚህ በተጨማሪም ህወሓትና መንግስት ኦነግ ሸኔ ሲል የሚጠራው የኦሮሞ ነጻነት ሰራዊት ቡድን ወደ አዲስ አበባ የሚያደርጉትን ጉዞ በመክታት ለውይይት እንዲቀመጡ፣ መንግስትም የታሰሩትን እንዲፈታና ሁሉም አካላት በህገ መንግስቱና በሰላም ለመመራት ወደ ስምምነት እንዲመጡ ጥሪ አድርገዋል። ከዚህ በተጨማሪም ዩናይትድ ስቴትስ በጠቅላይ ሚኒስትር አብይ አህመድ ህጋዊ መሪነት ታምናለች ወይ? ከሆነስ የህወሓት አብይን ለመጣል ያለውን ፍላጎት እንዴት ያዩታል በሚል ለቀረበላቸው ጥያቄ እንደሚመስለኝ በህገ መንግስቱ መሰረት የተመረጡት ጠቅላይ ሚኒስትር አብይ ጋር ያለውን ልዩነት ለመፍታት በሚያሳዝን ሁኔታ ሁሉም አካላት ፖለቲካዊ መፍትሄን ከመፈለግ ይልቅ በወታደራዊ ኃይል ለመፍታት ወስነዋል ያሉ ሲሆን በሁሉም አካላት የተፈጸሙ በደሎች በሙሉ በአስቸኳይ ቆመው መወያየቱ እንደሚበ ጅም ደጋግመው ተናግረዋል። የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የኬንያ ቆይታቸውን ፈጽመው ወደ ናይጄሪያ አቡጃ ያመሩ ሲሆን በዛም ከፕሬዚዳንት ሙሐመድ ቡሃሪ፣ ከምክትል ጠቅላይ ሚኒስትር የሚ ኦሲንባጆ፣ በዲሞክራሲ በአየር ንብረት ለውጥና ኮቪድ-19 ዙሪያ ይወያያሉ። በተጨማሪም ሚኒስትሩ ዩናይትድ ስቴትስ በአፍሪካ ላይ ስለምታራመደው ፖሊሲም ይፋ እንደሚያደርጉም ይጠበቃል። የውጭ ጉዳይ ሚኒስትሩ ነገ ወደ ዳካር ሴኔጋል የሚያቀኑ ሲሆን ከፕሬዚዳንት ማኪያ ሳልና ከውጭ ጉዳይ ሚኒስተሩ አይሳቲ ታልሳል ጋር በሁለቱ ሀገራት ግንኙነት ዙሪያ እንደሚወያዩም ይጠበቃል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
አመሰግናለሁ ሄደን። አድማጮች፣ ተከታዩም ከተመሳሳይ ርዕስ ጋር ያቆየናል። ሙሪቲ ሙትጋ በቀውስ ጉዳዮች ላይ የሚሰራው የዓለም አቀፉ የቀውስ አስወጋጅ ቡድን ክራይሲስ ግሩፕ የአፍሪካ ቀንድ ቢሮ የፕሮጀክት ዲሬክተር ናቸው። ዩናይትድ ስቴትስ የምስራቅ አፍሪካ ሁኔታ አሳሳቢ እንደሆነ እየገለጸች ባለችበት በአሁኑ ጊዜ የውጭ ጉዳይ ሚኒስትሯን መላኳ እንደሚጠበቅ ሙትጋ አመልክተው፣ በተለይ ኢትዮጵያ በምስራቅ አፍሪካ በሕዝቧ ብዛት ቀዳሚ መሆኗ በዓለም አቀፍ ሰላም ማስከበር ዘመቻም ልምድ ያካበተች ሆና ሳለ ራሷ የጸጥታ ፈተና ውስጥ መግባቷ ዩናይትድ ስቴትስን ጨምሮ ሁሉንም እያሳሰበ መሆኑን ገልጠዋል። ገልሞ ዳዊት ነው ያሰናዳው።
ሙሪቲ ሙቲጋ በቀውስ ጉዳዮች ላይ የሚሰራው የኢንተርናሽናል ክራይሲስ ግሩፕ የአፍሪካ ቀንድ ቢሮ የፕሮጀክት ዳይሬክተር ናቸው። ዩናይትድ ስቴትስ የምስራቅ አፍሪካ ሁኔታ አሳሳቢ እንደሆነ እየገለጸች ባለችበት ጊዜ የውጭ ጉዳይ ሚኒስትሯን መላኳ የሚጠበቅ እንደሆነ ሙቲጋ አመልክተው፣ በተለይ ኢትዮጵያ በምስራቅ አፍሪካ በህዝቧ ብዛት ቀዳሚ መሆኗ በዓለም አቀፍ ሰላም ማስከበር ዘመቻም ልምድ ያካበተች ሆና ራሷ የጸጥታ ፈተና ውስጥ መግባቷ አሜሪካን ጨምሮ ሁሉንም እያሳሰበ መሆኑን ገልጸዋል።
So we know that this is a very delicate moment. Our transitions are very difficult to manage.
ይህ ለአካባቢው በጣም አሳሳቢ ወቅት ነው። ያለው ሁኔታ በቀጠናው ተስፋ ተጥሎባቸው የነበረው ሱዳንና ኢትዮጵያ ከመስመር ውጪ እየሄዱ መሆናቸውን የሚያሳይ ነው። በታሪክ ስናይ ታጣቂ ኃይሎች እንዲህ አይነቱን ያለመረጋጋት ወቅት እንደ መልካም አጋጣሚ ይጠቀማሉ። የአፍሪካ ቀንድ በአሳሳቢ ወቅት ላይ ያለ የሱዳንና ኢትዮጵያ አይነት ክስተት ሲፈጠር ሌሎች የውጭ ኃይሎችም አጋጣሚውን ሊጠቀሙበት ይችላሉ። ሌላ ደግሞ ይሄ ነገር እየሆነ ያለው በኢትዮጵያ በግብጽና በሱዳን መካከል በአባይ ውሃ አጠቃቀም ላይ አለመግባባት ባየለበት ወቅት በመሆኑ እንደ በፊቱ የእጅ አዙር ጦርነት ሜዳ እንዳይሆን በፍጥነት መፍትሄ መገኘት አለበት። የቀውስ ጥናት ባለሙያዎች እንደሚሉት የፖለቲካ ቀውስ ሲከሰት ሰዎች ራሳቸውን ለመከላከል ይታጠቃሉ። ይሄ ግትርነትን ስለሚያስከትል መፍትሄ ማግኘት አለበት። በዚህም ሱዳን ወደ ሲቪል አስተዳደር ብትመለስ፣ በተለይ ደግሞ ኢትዮጵያ በቀጠናው ወሳኝ ሀገር በመሆኗ ኢትዮጵያውያን ለጉዳያቸው በተሻለ ፍጥነት መፍትሄ ቢፈልጉ መልካም ነው።
ሙሪቲ በተለይ አፍሪካ ውስጥ ነፍጥ ባነገቡና በመንግስት አስተዳደሮች መካከል ስለሚካሄድ ግጭቶች ሲናገሩ እንዲህ አይነት ሁኔታ የሀገረ መንግስት መስረታቸውን በአግባቡ ባላጠናቀቁ ወይም ማህበራዊና አስተዳደራዊ ተግባሮቻቸውን በተገቢ መንገድ ባላቀናጁ ሀገሮች ውስጥ እንደሚከሰት ጠቁመዋል። ለዚህም አጉሪቱ ውስጥ በነፍጥ የሚታገሱ የመንግስት ግልበጣ አድራጎቶችን ለመከላከል የየአካባቢው በየነ መንግስታዊ ተቋማትና የአፍሪካ ህብረት ተግባራዊ እርምጃዎችን መውሰድ አለባቸው ሲል መክረዋል።
I think the most important point now is to impress upon the actors that
በሁለቱም አካላት ላይ ጫና መደረግ ያለበት ይመስለኛል። አንዳቸውም በውጊያ ቢያሸንፉ ብቻቸውን ፖለቲካውን ማረጋጋት አይችሉም። ይህ መሰረታዊ የፖለቲካ ችግር በንግግር መፈታት ያለበት ነገር ነው። በአሁኑ ጊዜ አዲስ አበባ ለትግራይ የሰብአዊ ድጋፍ መንገድ ብታመቻች ምናልባት የትግራይን ቅራኔ አረጋግቶ ለንግግር መንገድ ሊከፍት ይችላል። ለኢትዮጵያ ብቻ ሳይሆን ለአፍሪካ ወሳኝ የሆነችው አዲስ አበባን ለመቆጣጠር የሚደረግ ሌላ የትጥቅ ንቅናቄ የማድረጉ ምርጫም የሚታሰብ አይደለም። ስለዚህ ሁለቱም ጉዳዩን በትክክል ማጤን አለባቸው። አዲስ የፖሊሲ አቅጣጫም ከኢትዮጵያ መምጣት አለበት። የውጭ ኃይሎች ደግሞ ሁለቱ አካላት ልዩነታቸውን በድርድር እንዲፈቱ መጠየቅ ነው የሚችሉት።
በአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነቶች መምህሩ ዶክተር ዮናስ አሽነ የብሊንከን ጉብኝት በኢትዮጵያ ሰላም እንዲሰፍን በጎ ጫና ለማሳደር ከሆነ መምጣታቸው መልካም እንደሆነ ገልጸው ዩናይትድ ስቴትስ በቅርቡ በኢትዮጵያ ላይ እየወሰደች ናት ያሉትን አቋም ተችተዋል። በኢትዮጵያ ሰላም እንዲሰፍን ዓለም አቀፉ ማህበረሰብ ማድረግ አለባቸው የሚሉትን እንዲህ ያስረዳሉ።
እንደምታውቀው ይሄ አፍሪካ ነው፣ ግሎባል ሳውዝ ከሚባለው ክፍል ነው። ግጭቶች ሲነሱ ውጭ ያሉ ሰዎች ወይም የውጭ ትልልቅ ሀገር ነን ብለው ዓለምን ላይ የራሳችንን ተጽዕኖ እናሰፍናለን ብለው ኃይላቸውን የሚያንቀሳቀሱ አካላት የሚመጡበትን መንገድ በጣም ስነ በተዋረድ ሃይራርኪ ስፔሪየር የሆነ የአዳኝነት መንፈስ መምጣት የለባቸው። መምጣት ያለባቸው የራሳቸው ቲዎሪ የሚገነቡ ሰዎች ሊብራል ኢንተርናሽናል እንኳን በሚፈቅደው ብናይ በኮፕሬት ስፔስ በትብብር መንፈስ መምጣት ነበረባቸው። በኢጋሊታሪያን ወይም የጋርዮሽ የደህንነት ችግሮች ይከሰታሉ። ያንን ሪዘርቭ ለማድረግ ስትመጣ በዓለም አቀፍ መርሆች እና ህጎች ውስጥ ሆነን ነው ማሰብ ያለብን። እንዲህ ያረቃና የምንዝር አይነት ግንኙነት እያሰብክ የምትመጣ ከሆነ ያ ብዙም እዚህ ሀገርም ለውጥ አያመጣም። በጣም አዎንታዊ ያልሆኑ አሉታዊ የፖለቲካ ሂደቶችን በማዋለድ ይሆናል።
መንግስት በሰላም ሂደቱ ውስጥ አሳታፊ እንዲሆንም ዶክተር ዮናስ ይመክራሉ።
መንግስት አንዱ ኮንፍሊክት ውስጥ ያለ አካል ነው እና ሁልጊዜ ጉድ ኦፊስ የሚሰጥ ጥሩ ጠራ አርጋው ሽምግልና ማካሄድ የሚችሉ ከውጭም ተቀርበም የሚመጡ ኃይሎች አሉ። የእኔ ጥያቄ ያለው በመንግስት ብቻ ይፈታ ሳይሆን ብዙ መጣ አለው ታካለው መፍታት ስላለው አማክራለሁ አግዛለሁ ብሎ የሚመጣን ኃይል መቀበሉ ጥሩ ነው። እንደ አፍሪካ ቀንድም እንደ ኢትዮጵያም ስናይ ነገር ግን የሚመጡት ነገር ሲመጡ የዲክቴት የሚያደርግ ይህን አድርጉ ይህን አድርጉ ራሱ ኮንፍሊክቲንግ ፓርቲዎቹ የሚያመጡት ኮንዲሽናሊቲ ስያሉ እንደገና ሽማግሌዎቹ ኮንዲሽን ይዘው ከመጡ ነገሩን በጣም ውስብስብ ያደርጋሉ።
መፍትሄዎች መምጣት ያለባቸው ከሁለቱም አካላት መሆኑን የአዲስ አበባ ዩኒቨርሲቲው ዶክተር ዮናስ አሽንም የአይሲጂ ሙሪቲ ሙቲጋም ደጋግመው ተናግረዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ ኬንያ።
አመሰግናለሁ ገልሞ። አድማጮች፣ አሁን እዚህ ስቱዲዮ ከገባን በደረሰን ዜና የተባበሩት መንግስታት ድርጅት ቃል አቀባይ ስቴፋኒ ዱጃሪች በዛሬው ጋዜጣዊ መግለጫቸው በቅርቡ በኢትዮጵያ በቁጥጥር ስር ውለው የነበሩ 70 የመንግስታቱ ድርጅት ከባድ የጭነት መኪኖች አሽከርካሪዎችና በተመሳሳይ ታስረው የነበሩ 6 የድርጅቱ የአገር ውስጥ ሰራተኞች መለቀቃቸውን፣ ሌሎች 5 ሰዎች ከአንደኛው አንድ ቤተሰብ አባል ጋር አሁንም አዲስ አበባ ላይ በእስር ላይ እንደሚገኙ ተናግረዋል። አድማጮች፣ ተከታዩ የመጽሔር ርዕስ ደግሞ ወደ አዲስ አበባ ይመልሰናል። ኢትዮጵያ ካለችበት የጸጥታ ችግር አንጻር የተያያዘ መሆኑ በተገለጸ ምክንያት በኦሮሚያ ብሔራዊ ክልላዊ መንግስት ተጥሎ የነበረው የሰዓት እላፊ ገደብ ዛሬ መነሳቱን የክልሉ ጠቅላይ አቃቤ ሕግ አስታውቋል። በአስቸኳይ ጊዜ አዋጁ የተቀመጡ ሌሎች ክልከላዎችና ትዕዛዞች ባሉበት እንደሚቀጥሉም ጠቅላይ አቃቤ ሕጓ ዛሬ ለጋዜጠኞች በሰጡት መግለጫ አስታውቀዋል። ፀሐይ ዳምጠው ተከታትለዋለች።
በኦሮሚያ ክልል ህዳር 3/2014 ዓ.ም የተጣለውና ላለፉት 5 ቀናት ተግባራዊ ሆኖ የቆየው የእንቅስቃሴ ገደብ ዛሬ ህዳር 8/2014 ዓ.ም የተነሳው በሀገሪቱ ምጣኔ ሀብት ላይ ተጽዕኖ ማሳደሩን ግምገማዎች በማሳየታቸው መሆኑን የክልሉ ጠቅላይ አቃቢ ህግ ወይዘሮ አዱኛ አህመድ ተናግረዋል።
ሞ የሰው እንቅስቃሴ መገደብና የተሽከርካሪ እንቅስቃሴ መገደብ በኢኮኖሚ ላይ ያለው ጫና ከፍተኛ ስለሆነ ጫና ብቻ ሳይሆን በአገራችን ውስጥ ያለው ትልቁ የንግድ ኮሪደር በእኛም ክልል ውስጥ የሚያልፍ ስለሆነ እና ወጪ ገቢውም ደግሞ ለአገራችን የንግድ እንቅስቃሴ አስፈላጊ ስለሆነ ይሄ አስቸኳይ ጊዜ አዋጅ ስራ ላይ በሚውልበት ጊዜ የንግድ እንቅስቃሴው ደግሞ መገታትና መቆም ስለሌለበት ባለበት ሁኔታ ደግሞ የሚቆም ከሆነ ከኢኮኖሚውም አንግል ትንሽ አስቸጋሪ ሆኖም ስለታየ አፈጻጸሙም ተገምግሞ በዚህ ዘንድ ለጊዜው ማንኛውም የሰው እንቅስቃሴ ከ3 ሰዓት እስከ 11 ሰዓት ተብሎ የነበረው ገደቡ የተነሳ መሆኑን መታወቅ አለበት። ሌላው ተሽከርካሪን በተመለከተ ነው። ባለው የኢኮኖሚ እንቅስቃሴና በተገኘው የአፈጻጸም ችግር ተጠንቶ ታይቶ የክልላችን እዝ ተሽከርካሪን በተመለከተ ልክ እንደ ድሮ በየትኛውም ቦታ መንቀሳቀስ ይችላል።
በአስቸኳይ ጊዜ አዋጁ የተቀመጡት መታወቂያን ይዞ መንቀሳቀስ፣ የጦር መሳሪያዎችን ማስመዝገብ፣ ለፍተሻ መተባበር፣ አካባቢን በንቃት መጠበቅና ሌሎች ጉዳዮች ባሉበት እንደሚቀጥሉ ያስታወቁት ወይዘሮ አዱኛ ለጸጥታ አስጊ እንደሚሆን የምታመንበት ሁኔታ ከታየ የእንቅስቃሴው እገዳ በማንኛውም ጊዜ ሊመለስ እንደሚችል አመልክተዋል። በአስቸኳይ ጊዜ አዋጁ መሰረት ተጠርጥረው የታሰሩ ዜጎች አያያዝ እንደሚያሳስበው በመግለጽ የኢትዮጵያ ሰብአዊ መብቶች ኮሚሽን ሰሞኑን ያወጣውን መግለጫ አስመልክቶ የኦሮሚያ ጠቅላይ አቃቤ ሕግ በክልሉ ውስጥ ያለውን ሁኔታ አብራርተዋል።
ሰላም እና የጸጥታ ዘርፎች ሊሆን ይችላሉ፣ ሚሊሻ ሊሆን ይችላል፣ ፖሊስ ሊሆን ይችላል፣ የተለያየ በሰላም ዙሪያ ላይ የወጡ አካሎች ሊሆኑ ይችላሉ። አዋጁን በሚተገብሩበት ጊዜ አዋጁ ባስቀመጠው ነው ገደብ ውስጥ ነው እነሱን መንቀሳቀስ ያለባቸው ማለት ነው። ይሄ ማለት ልቅ አይደለም ማለት ነው። አንቀጽ 18 የህገ መንግስቱን አይጥስም። ሰዎች በተገቢው መንገድ መያዝ እንዳለባቸው፣ ላላስፈላጊ እንግልትና ላላስፈላጊ ችግር ኢንሂውማን ትሪትመንት የሚባለው ውስጥ መሆን እንደሌለበት ያስቀምጣል።
ሰዎች በጸጥታ ኃይሎች በቁጥጥር ስር ሲውሉ ትናንሽ ያሏቸው ችግሮች ሊያጋጥሙ እንደሚችሉ የጠቆሙት ወይዘሮ አዱኛ ለዛም በክልላቸው መፍትሄ ተበጅቶለታል ብለዋል።
ነገር ግን ደግሞ ስራ ሲሰራ በተገቢው ሁኔታ በነባሩ ህግ ውስጥ ራሱ ስናፍ በሰብአዊ መብትን በተመለከተ ሊኖር ይችላል። አፈጻጸሙ ታይቶ ደግሞ እንደ አስፈላጊ ሁኔታ ሊስተካከል የሚገባበትን መንገድ ደግሞ በእኛ ክልል ውስጥ ይሄ መመሪያ ሲወጣ መመሪያውን ተፈጻሚነትን ተገን ተደርጎ ችግር እንኳን ቢኖር ይሄንን ችግር ሊያዩ የሚችሉ ንዑሳን ኮሚቴዎች ተዋቅረዋል። የሰላም ኮሚቴ አለ፣ የኢንፎርሜሽን እና ቴክኖሎጂ ኮሚቴ አለ፣ በሶስተኛ ደረጃ ላይ ደግሞ የቅሬታ አካል ሰሚ ኮሚቴ አለ። የቅሬታ አካል ሰሚ ኮሚቴ እንደውም ሰብሳቢው አቢግ ነው። እስከ ታች ይወርዳል፣ እስከ ዞን ወረዳ ከተማ ይወርዳል ይሄ ኮሚቴው ማለት ነው። እንደገና ደግሞ የተፎካካሪ ፓርቲዎችም ተወካይ ይገባል እዛ ቅሬታ አካል ውስጥ ማለት ነው። ፖሊስ ይገባል። እነኚህ ነገሮች ቅሬታዎች ሲመጡ ይመረመራሉ፣ ይገመገማሉ። አስፈላጊ የሆነ ለቅሬታው መልስ ይሰጣል ማለት ነው። በዚህ እና በዚህ ሁኔታ ነው እንግዲህ አዋጁ በክልላቸው ውስጥ እየተፈጸመ ያለው ለማለት እንፈልጋለን።
የሰዓት እላፊ ገደቡ ብነሳም ህብረተሰቡ አጠራጣሪ ያሉት ጉዳይ ሲያጋጥመው ለጸጥታ አስከባሪዎች ጥቆማ እያደረሰ አካባቢውን የመጠበቅ ግዴታ አለበት ብለዋል። የኦሮሚያ ጠቅላይ አቃቢ ወይዘሮ አዱኛ አህመድ ዛሬ ለጋዜጠኞች በሰጡት መግለጫ ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
አመሰግናለሁ ፀሐይ። አድማጮች፣ አሁን ለመጽሔቱ የመጨረሻ ወዳደረግነው ርዕስ ልውሰዳችሁ። የፖለቲካ የጋራ መድረክ መግለጫን ይመለከታል። ኢትዮጵያ ከውስጥና ከውጭ ኃይሎች የገጠሟትን ፈተናዎች ለመከላከል ህዝቡ የነቃ ተሳትፎ ሊያደርግ ይገባል ሲል የፖለቲካ ፓርቲዎች የጋራ ምክር ቤት አሳስቧል። የሰሜን ኢትዮጵያ ግጭት ቆሞ ድርድር እንዲደረግ ዓለም አቀፉ ማህበረሰብ ጥያቄ ቢያቀርብም በሁኔታዎች የሚዋዥቅ አቋም ይዟል ያሉት ህወሓት ለድርድሩ ዝግጁ አይደለም ሲሉ የጋራ ምክር ቤቱ ሰብሳቢ ዶክተር ራሄል ባፌ ገልጠዋል። የፖለቲካ ፓርቲዎቹ የጋራ ምክር ቤት አባል የሆነው የትግራይ ዲሞክራሲያዊ ፓርቲ ሊቀመንበር ዶክተር አረጋዊ በርሄም ድርድር እንዲደረግ የሚቀርቡ ሀሳቦች ህወሓትን ወደ ስልጣን ለማምጣት ያለሙ እንጂ ችግሩ በሰላም እንዲፈታ በማሰብ እንዳልሆነ ተናግረዋል። ኬኔዲ አባተን የተከታተለው።
የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ወቅታዊ ጉዳዮችን በማስመልከት ዛሬ ለውጭ መገናኛ ብዙሃን በሰጠው መግለጫ እየተስፋፋ ያለው የሰሜን ኢትዮጵያ ግጭት እልባት ሊያገኝ እንደሚገባ አሳስቧል። መግለጫውን በንባብ ያቀረቡት የምክር ቤቱ ሰብሳቢ ዶክተር ራሄል ባፌ አገሪቱ ከውስጥና ከውጭ ኃይሎች ገጥሟታል ያሏቸውን ፈተናዎች ለመከላከል ህዝቡ የነቃ ተሳትፎ ሊያደርግ ይገባል ብለዋል።
In this challenging time, let all be vigilant and organized to protect Ethiopia from the troublemakers.
በዚህ ፈታኝ ጊዜ ኢትዮጵያን ከውስጥና ከውጭ ችግር ፈጣሪዎች ለመጠበቅ ሀገሪቱ የምትፈልገውን ማንኛውንም መስዋዕትነት በመክፈል ሁሉም ንቁ መሆንና መደራጀት አለበት። የአስቸኳይ ጊዜ አዋጁን አስፈላጊነት ማሳነስ ሳያስፈልግ ነገር ግን ሰላማዊ ሰዎች በተለይም የትግራይ ተወላጆች በደል እንዳይፈጸምባቸው ከፍተኛ ጥንቃቄ መደረግ አለበት። የጋራ ምክር ቤቱ በሀገሪቱ ግጭት ውስጥ ያሉ የፖለቲካ ኃይሎች ፖለቲካዊ ልዩነታቸውን 21ኛውን ክፍለ ዘመን በሚመጥን መልኩ በጠረጴዛ ዙሪያ እንዲፈቱ ያሳስባል።
ግጭቱ በወታደራዊ አማራጭ አይፈታም በሚል ዩናይትድ ስቴትስን ጨምሮ በርካታ ሀገራትና ተቋማት ሁሉም አካላት ያለምንም ቅድመ ሁኔታ ግጭቱን በአስቸኳይ በማቆም ድርድር እንዲጀምሩ በተደጋጋሚ ጥያቄ ቢያቀርቡም በሁለቱም አካላት ቸልተኝነት መኖሩን መግለጻቸው ይታወቃል። ሁለቱም አካላት ልዩነታቸው ፖለቲካዊ መሆኑንና ልዩነቱን በፖለቲካዊ ውይይት መፍታት እንደሚቻል በተናጠል መግለጻቸውን የገለጹት በአፍሪካ ህብረት የአፍሪካ ቀንድ ልዩ ልዑክ የቀድሞ የናይጄሪያ ፕሬዝዳንት ኦሊሴጉን ኦባሳንጆ ለድርድር ጠባብ አማራጭ መኖሩን ጠቅሰው ይህን ለማድረግ ግን በአስቸኳይ ግጭቱ ሊቆም እንደሚገባ መናገራቸውም ይታወሳል። ዓለም አቀፉ ማህበረሰብ ግጭቱ ቆሞ ድርድር እንዲደረግ የሚያነሳውን ሐሳብ የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት እንዴት ይመለከተዋል በሚል የአሜሪካ ድምጽ ላነሳላቸው ጥያቄ ሰብሳቢዋ ዶክተር ራሄል ባፌ ለድርድር ዝግጁ ያልሆነው ህወሓት ነው የሚል ምላሽ ሰጥተዋል።
ጦርነቱን ለማቆም ባለው ነገር እንደ ድርድርም ብዙ የውጭ ሀገሮች የሚጠይቁት ለድርድሩ ህወሓት ዝግጁ አይደለም። ጎሉ ኢትዮጵያን ማፍረስ ነው እና ስትፈርስ ማየትም እንደሚያስደስታቸው ነው አናውንስ የሚያደርጉት። የኢትዮጵያ ህዝብ ደግሞ ህይወቱ ማለት ኢትዮጵያ ማለት ነው፣ አገሩ ናት። ሌላ ሀገር ምትክ የላት። ዋናው አገራችንን ለመጠበቅ ተገደን ነው የምንዋጋው። ግን ተስፋ እናደርጋለን አሁንም ከዛ እንደምንወጣ ህወሓትም ወደ አይምሮ እንደሚመለስ እናስባለን። በቃ ብሎ እንዲያቆም እንጂ ይሄ ተገደን የገባንበት ነው፣ ማቆም ያቃተን ነገር ነው። ግን ጦርነቱ ቶሎ እንዲያልቅ እንፈልጋለን።
ህወሓት ከዚህ ቀደም በተለያዩ አጋጣሚዎች ችግሩን በድርድር ለመፍታት ዝግጁ መሆኑን እንደገለጸ በመጥቀስ ላነሳውላቸው ጥያቄ ሲመልሱ የህወሓት አቋም ከሁኔታዎች ጋር የሚዋሽቅ እንደሆነ ተናግረው ችግሩ ዘላቂ መፍትሄ የሚያገኘው በብሔራዊ ውይይት መሆኑንም የጋራ ምክር ቤቱ እንደሚያምን ዶክተር ራሄል አብራርተዋል። ይህ እንዲሆን ደግሞ ህወሓት ጀምሮታል ያሉትን ጦርነት በቅድሚያ ማቆም አለበት ሲሉ ነው የገለጹት።
ህወሓት ዛሬ ድርድርን ይጠይቃል። የሆነ የራሱን ጦር ሁኔታ ያይና እንደራደር ካለ በኋላ አንዱ ጋር ሲደርስ እንደዚህ በሱ ፕሮፓጋንዳ የተሸነፈ አካባቢ ካየ ኦ አልደራደርም ደሞ በቃኝ ይላል። ስለዚህ ትረስት መፍጠር አልተቻለም በህወሓትና በመንግስት መሃል። ዛሬ የገባውን ነገ ያፈርሳል፣ ነገ የገባውን ይተዋል። እንደገና ደሞ መንግስት በቃኝ ቢልም አይተውም። እሱ ማቆም ይችላል እንጂ እኔ እቀጥላለሁ ይላል። አሁን ደሞ ይሄ እኮ ከመንግስት ያለፈ ህዝብ ህይወቱን የሚጠይቅበት ሰዓት ላይ ነው ያለው። ስለዚህ ህዝብ ህይወቱን መከላከል አለበት፣ የቻለውን ሁሉ ማድረግ አለበት። በተቻለ መጠን ጦርነቱን ህወሓት ለማቆም መወሰን ይኖርበታል ብለን እናስባለን። ለምን ሀገሩ ናት ኢትዮጵያም፣ አፍርሶ የሚያገኘው ነገር የለም። ህወሓት ጦርነቱን አቁሞ ወደ ብሔራዊ ውይይቱ ነው መምጣት ያለበት። በውይይቱ መሃል ድርድር ቢያስፈልግ ሊደራደር መንግስትና ህወሓት እንዲደራደር ሊያደርግ ይችላል። ይሄ ገለልተኛ አካል ከድርድርም በፊት ሊፈታ ይችላል። ሂደቱ ውስጥ አንደርስታንዲንግ ላይ ተደራሽ ሰው ሊፈታ ይችላል።
እርሳቸው ይህን ይበሉ እንጂ መንግስትም ብሔራዊ ውይይት ለማድረግ መዘጋጀቱን የሚደግፉት የተለያዩ ሀገራትና ዓለም አቀፍ ተቋማት በቅድሚያ በሁለቱም ወገን ማለትም በህወሓትና በመንግስት ኃይሎች መካከል ግጭቱ ቆሞ ድርድር እንዲደረግ መጠየቃቸውን እንደቀጠሉ ነው። ይህ ካልሆነ በሁለቱም አካላት ላይ ማዕቀቦችን ለመጣል መዘጋጀቷን ዩናይትድ ስቴትስ መግለጿም ይታወቃል። ይሁንና የፖለቲካ ፓርቲዎች የጋራ ምክር ቤት አባል የሆነው የትግራይ ዲሞክራሲያዊ ፓርቲ ሊቀመንበር ዶክተር አረጋዊ በርሄ በሰጡት አስተያየት ድርድር እንዲደረግ የሚቀርቡ ሐሳቦች ህወሓትን ወደ ስልጣን ለማምጣት ያለሙ እንጂ ችግሩ በሰላም እንዲፈታ በማሰብ የሚቀርቡ እንዳልሆኑ ተናግረዋል።
የኔጎሺየሽን ዓላማ በእነሱ በኩል እነሱን ወደ ስልጣን ለማሸጋገር የታቀደ ነው እንጂ በሰላም ችግሩን ለመፍታት በእኛው መንግስት በኩል ሁለት አመት የፈጀ ጥረት ተደርጓል። ተንበርክከው የለመኑ እናቶችም ጭምር ረግጦ ወደ ጦርነት ካልገባህ ብሎ የፎከረ ቡድን ነው። ስለዚህ ኔጎሺየሽን የሚደረገው ወይም ድርድር የሚደረገው በአንድ ወገን ብቻ አይደለም፣ በሁለት ወገን ነው። ችግሩን በሰላም መፍታት የእኛን ፍላጎት ነው፣ የመንግስትን ፍላጎት ነበረ። ነገር ግን እነሱ ይህን በበጎ ስሜት አልተቀበሉትም። አሁን እያደረጉት ያሉ በአንድ መስመር ወደ ህዝብ መሀል እየገቡ ነው ያሉት። በግራና ቀኝ ያለው ህዝብ ዝም ብሎ አይመለከትም። ተነሳስቶ የተነሳሱበትን ክፉ ዓላማ ባጭር ሊያስቀረው እየተንቀሳቀሰው ይገኛል።
የፖለቲካ ፓርቲዎች የጋራ ምክር ቤት በዛሬው መግለጫው አንዳንድ የውጭ መንግስታት መገናኛ ብዙሃን ተቋማትና ግለሰቦች በኢትዮጵያ ላይ እያካሄዱ ነው ያሉትን የፕሮፓጋንዳ ጦርነት እንዲያቆሙም ጠይቋል። ግጭቱ እየተስፋፋ በቀጠለበትና ዓለም አቀፍ ጫናዎችን በበረቱበት በዚህ ጊዜ መንግስት ሁሉን አካታች ብሔራዊ ውይይት በፍጥነት ሊካሄድ የሚችልበትን ምቹ ሁኔታ እንዲፈጥርም የጋራ ምክር ቤቱ ጠይቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባትን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። በተከታዩ ዘገባ ደግሞ ከአዲስ አበባ ወደ ደቡብ ኢትዮጵያ ነው የምናመራው። አዲስ በሚመሰረተው የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ዋና ከተማ አመራረጥ ላይ ቤንች ሸኮ ዞን ቅሬታ አሰምተዋል ይላል። ክልሉን ለመመስረት በሕዝብ ድምፅ ከተወሰኑት አምስት ዞኖችና አንድ ልዩ ወረዳ አንዱ የሆነው የቤንች ሸኮ ዞን አስተዳዳሪ አቶ ቀበሌ መንገሻ የዋና ከተማው ምርጫ በገለልተኛ አካል ውሳኔ ሳይደረግበት ክልል ሊመሰረት አይገባም ነው ያሉት። ዮናታን ዘብዴዎስ ነው ከሐዋሳ ያጠናቀረው።
በክልሉ አመሰራረትና በማዕከል መረጣ ሂደት ላይ የዞኑ አስተዳዳሪም ሆነ ነዋሪዎች ቅሬታን ማሰማታቸውን የቤንች ሸኮ ዞን ምክትል ዋና አስተዳዳሪ አቶ ቀበሌ መንገሻ ተናግሯል።
ካስቀመጥነው መርህ ቦታ ባለመንገድ እኛም በማናውቀው ህዝቡም በማያውቁ ማለት ነው። ስለዚህ 13ቱ ውስጥ 11ዱ በጋራ ተስማምተው አራት የክልል ማዕከል ከተሞች እንዲሆኑ ያደረጉት። ስለዚህ ይሄ ደግሞ አንደኛው ያለ መስፈርት ነው የኛ ቅሬታ። ስለዚህ መስፈርትን መነሻ ያደረገ ተግባብተን የመጣነው መነሻ ያደረገ መሆን አለበት። ከመስፈርት ውጭ የተሄደው ሂደት ትክክል አይደለም፣ ፍትሐዊም አይደለም። ስለዚህ ፍትሐዊነቱ ይረጋገጥ የሚል ጥያቄ ነው በዋነኝነት እንደኛ ቤንች ሸኮ ዞን ያለውና እሱ ቅሬታ ነው ዋናው እንጂ ሌሎች ጉዳዮች ግን እስከ መጨረሻ ድረስ ተግባብተን ተስማምተን ይላል።
ፌዴራል መንግስቱ ጣልቃ እንዲገባና የህዝቡን ቅሬታ ሰምቶ አሳታፊና ፍትሐዊ በሆነ መንገድ ምላሽ እንዲሰጥ መጠየቁንም አቶ ቀበል አመላክቷል። የማዕከሉ ጉዳይ በገለልተኛ አካል ተጠንቶ ባለ ብዙ ማዕከል ሆኖ እንዲደራጅ ስምምነት ላይ ተደርሶ እንደነበረና ከመሪህ ውጪ በሆነ መንገድ አካሄዱን ጥሷል ባሉት ሁኔታ 13 የስራ አስፈጻሚ አባላት ግዛው ማዕከል መሰየማቸውንም የዞኑ ምክትል አስተዳዳሪ ገልጿል።
እኛ እዛ ከገባን ወደ ራሳችን አካባቢ ስለምንስበው መስፈርቱን ለፌዴራል መንግስት ተሰጥቶ መስፈርቱን ፌዴራል መንግስት ያዘጋጅና ከተሞችን ያወዳደር። ከተሞችን ካወዳደረ በኋላ በውድድሩ መሰረት ከተሞችን ማዕከላቶችን ቅድም እንዳልኩት ከሁለት በላይ መሆን እንዳለባቸው ተስማምተናል። በውስጥም አራት ሊሆን ይችላል፣ ግን አሁን በተባለው አራት እንደሆነ ነው የተቀመጠው። ስለዚህ አሁን ለብልጽግና ፓርቲ አቅርቦም ያጸድቁት 11 ኮሚቴዎች ናቸው። 13 ስራ አስፈጻሚ ካልናቸው ውስጥ 11 ናቸው፣ ሁለቱ አልተስማሙ። ስለዚህ በልዩነት ሀሳብ ነው ያሉት እና ይሄ ምንድነው የአምስቱ ማዕከላቶች አምስቱ መዋቅር ማለት ነው ከኛ ቤንች ሸኮ ዞን ውጭ ተስማምተው ተፈራርሞ ለብልጽግና ፓርቲ ለፌዴራል ብልጽግና ፓርቲ አስገብተዋል። የፌዴራል ብልጽግና ፓርቲም ያለው ደግሞ ይሄንን እናንተ ያልተግባባቸው ከሆነ በቀጣይ ያሉ ሂደቶች ላይ አሰራሩን ተከትሎ ሌሎች ክላስተሮች አለው ኢኮኖሚ ዘርፍ፣ ማህበራዊ ዘርፍ፣ አስተዳደር ዘርፍ የሚባሉ ክላስተሮች ስላልተደለደሉ አሁን ባለው አራት ማዕከላቶች ላይ በዋነኝነት የተደለደሉት ሴክተሮች ጽህፈት ቤትን በውቃ ምክር ቤትን ተርጫ ሚዛን አማን ከተማ ላይ ፍርድ ቤት እንዲሁም የብሔረሰቦች ምክር ቤትን ቴፒ ላይ ያደረጉት ማለት ነው። ስለዚህ ቀሪ ሴክተሮቹ በቀጣይ ይደለደላሉ ተብሏል። እሱንም ማን ነው በየትኛው መስፈርት ነው ይሄ ቅድም ያልኩት አራት ከተሞች የተደለደሉት የሚል ጥያቄ ነው። የኛ ፌርነስ ያለው ጥያቄ ነው እንጂ ይስተካከልልን፣ ይሰራልን፣ ይታይልን ነው ለፌዴራል መንግስት ያቀረብሉና
የቤንች ሸኮ ዞን ምክር ቤት በበኩሉ ትላንት ረቡዕ ባካሄደው አስቸኳይ ጉባኤም እስካሁን የነበረው አሰራር ህግና ስርዓትን የተከተለ እንደነበር አመላክቶ ዋና ከተማን በሚመለከት ግን ቀደም ሲል በተቀመጠው የጋራ ስምምነት መሰረት በገለልተኛ አካል በሚወጣ መስፈርት እንዲፈታ፣ እስከዛ ድረስ ግን የክልሉ ምስረታ እንዲራዘም ጠይቋል። የክልሉ ምስረታ አጠቃላይ ጉዳዮች በጥንቃቄ ሲሰራባቸው መቆየቱን የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ውሳኔ ህዝብ ማስፈጸሚያ ፕሮጀክት ጽህፈት ቤት ኃላፊ ምትኩ በድሩ ተናግሯል።
የደቡብ ምዕራብ ኢትዮጵያ ህዝቦች ክልል በክልል የመደራጀት የህዝብ ጥያቄን ተከትሎ ያው መንግስት ብዙ ስቴፕ ሄዶ ከህዝብ ጋር ተወያይቶ አዎንታዊ ምላሽ ሰጥተው በክልል የመደራጀት ህዝበ ውሳኔ እንዲደራጅ ሲወሰን የደቡብ ብሔሮች ብሔረሰቦችና ህዝቦች ክልል መንግስት የደቡብ ምዕራብ ኢትዮጵያ ህዝቦች ክልል አደራጅ አብይ ኮሚቴ የሚባል ሰይመዋል። ህጋዊ አካል ነው እና ይህ ህጋዊ አካል ደግሞ የዕለት ተዕለት ስራውን እንዲሰራ በክልሉ ርዕሰ መስተዳድር ስራ አስፈጻሚ የሚባል አሁንም ህጋዊ አካል ከስድስቱ መዋቅሮች ሁለት ሁለት ሰዎች ያሉት እና በተጨማሪ ደግሞ አንድ የክልሉ መንግስት ተጠሪ ሰብሳቢ የሚሆንበት ስራ አስፈጻሚ በርዕሰ መስተዳድሩ ተሰይመዋል። ስለዚህ ያው አጠቃላይ ክልሉ የሚመለከቱ ጉዳዮችን ያው በዚህ ህግ ማዕቀፍ እየተሰራ ነው የቆየው ማለት ነው። የፌዴሬሽን ምክር ቤት ድጋፍ እንዲያደርግ ወይም በዛ በኩል ገለልተኛ ሆኖ እንዲያስጠና የሚል ሀሳብ ተይዞ ከቆየ በኋላ ወደ ምርጫ ህዝበ ውሳኔው ሊካሄድ አካባቢ የፌዴሬሽን ምክር ቤት በዚህ ጉዳይ ያለ ዝግጁነት ሲጠየቅ ይሄ ጉዳይ የእኛ ስራ አይደለም፣ እናንተ ስሩ፣ እኛ አስፈላጊ የሆነ ድጋፍ ቴክኒካል ድጋፍ ልናደርግ እንችላለን የሚል ምላሽ ሰጥቷል ተብሎ ለስራ አስፈጻሚው ከተነገረ በኋላ የፕሮጀክት ጽህፈት ቤት የዓለም አቀፍ ተሞክሮ ዳሰሳዊ ጥናት አድርጎ እንዲያመጣ አሳይመንት ተሰጥቶት በዛ መሰረት የዓለም ተሞክሮ ስራ አስፈጻሚ ቀርቦ አብይ ኮሚቴም እንዲወያይበት ተደርጓል።
ኃላፊው ከተሞች ለማዕከልነት የሚመረጡባቸው ነጥቦችን ዘርዝረው በከተሞች መካከል የማበላለጥና የፍትሐውነት ጥያቄ እንዳይነሳ ጉዳዩ በህግ የሚዳኝበት ስርዓት እንደሚዘረጋም ገልጿል።
ክልሉ ረቂቅ ህገ መንግስት አንቀጽ 6 ላይ ክልሉ ከአንድ በላይ ከተሞች ይኖረውታል ይልና ዝርዝሩ በህግ ይወሰናል ይላል። ህጉ አሁን ምንድን ነው? የርዕሰ መስተዳድር መቀመጫ በመሆኑ ያ ከተማ ከሌሎቹ የተለየ እንዳይሆን ከተሞቹ እኩል ስታተስ እንደሚኖራቸው የክልል መንግስት የርዕሰ መስተዳድር መቀመጫ መሆኑ የአፈ ጉባኤ መቀመጫ ሆኑ ሁለት አፈ ጉባኤዎች ይኖራሉ ወይም የጠቅላይ ፍርድ ቤት ፕሬዚዳንት መቀመጫ ሆነ ያ ከተማ ከሌላው የማይበላለጥና እንዲሁም አሁን ይህን ክልል እየመሰረቱ ያሉ 6 መዋቅሮች ናቸው። የሁለቱ ከተሞች ለጊዜው የክልሉ መቀመጫ ተብሎ አይጠቀሱም። ነገር ግን እነዛ እንኳን ፍትሐዊ የክልል መቀመጫ ባለመባላቸው የልማት ኢፍትሐዊነት እንዳይኖር በተገቢው መንገድ ፍትሐዊ የሆነ ልማት የሚያገኝበት አሰራር በህግ አግባብ አስቀምጦ ለመሄድ እየታሰበ ነው ያለውና ስለዚህ እኔ ከተሞቹ የርዕሰ መስተዳድር መቀመጫ መሆኑ ሌላው ደረጃቸው እኩል ሆኖ እኩል እይታና እኩል ድጋፍ ካገኙ ብዙ ልዩነት አይኖርም።
ከአንድ በላይ ማዕከል እንዲኖር ሁሉም መዋቅሮች ተስማሙ ቢሆንም መንግስት በአጭር ጊዜ ውስጥ መመስረት በማስፈለጉ ጊዜያዊ ማዕከል እንዲቋቋም በቀረበው ሀሳብ ላይ ህብረተሰቡ ቅሬታ ማሰማቱና አካሄዱንም ኃላፊው ተናግሯል።
አንደኛ በክልሉ ውስጥ አራት ማዕከላት እንዲደራጁ የሚለውን ስራ አስፈጻሚ ተስማምቷል ያለ ልዩነት። ሁለተኛ ከነዚህ ማዕከላት ቦንጋ ላይ የክልል መንግስት ምስረታ እንዲከናወን የሚል ከ13ቱ ስራ አስፈጻሚዎች የ11ዱ ሀሳብ ሆኗል። ሁለቱ ይሄንን ለመምረጥ ግልጽ መስፈርት ወጥቶ ቦንጋ ለምን እንደተመረጠች የሚያሳይ ግልጽ መስፈርት መውጣት አለበት የሚል ሀሳብ መጥቷል። ነገር ግን ያው ከአራቱ ከተሞች ከተመረጡት ውስጥ ቦንጋ አንዷ ነች። ለክልል መቀመጫነት ከተመረጡ ወይም ስምምነት ከተደረሰባቸው አራት ማዕከላት ቦንጋ አንዷ ስለሆነ ከፋ ህዝብ ብዛትም አንጻር ከግራም ከቀኝም ለሚመጡ ሰዎች አማካይ ይሆናል ከሚል እሳቤ ቦንጋ ተመርጦ በልዩነት በሁለት ሰዎች ይህን ሀሳብ ሳይደግፉ ማለት ነው በአጭር ጊዜ ይሄ የመንግስት ምስረታ የሚካሄድበት ማዕከል ቶሎ ይታወቅ የተባለው ለጠቅላይ ሚኒስትር ኦፊስ መገለጽ ስላለበት ይሄንን ይዘው ሄደው ልዩነቱንም የታየበትንም አንግል ለብልጽግና ፓርቲ ጽህፈት ቤት ኃላፊ ሌሎች የስራ ባልደረቦቻቸው ባሉበት ሪፖርት ቀርቦ በዛ መሰረት ያው ፓርቲው ወይም ከላይ የሚመጣው ውሳኔ መሰረት አድርጋችሁ ትሄዳላችሁ ተብሎ ነው የተለያዩት።
ክልሉ በአንድ ሳምንት ጊዜ ውስጥ የፊታችን ህዳር 14 በይፋ እንደሚመሰረትም ተገልጧል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታንና መስግኝ አድማጮች ለምሽቱ የመጨረሻው አዳረግ ነው ቅንብር ልሰዳችሁ ተፈጥሮና አካባቢ። በዓለም ዙሪያ የግጭቶች መስፋፋት፣ የአየር ንብረት ለውጥ የሚያስከትላቸው የተፈጥሮ አደጋዎችና በቅርቡ የተከሰተው የኮቪድ-19 ወረርሽኝ በዓለም ዙሪያ በረሃብ የሚጠቁ ሰዎችን ቁጥር በከፍተኛ ሁኔታ እንዲያሻቅብ ቢያደርግም በተለይም ባለፉት 2 ዓመታት ውስጥ በአፍሪቃ በቂ ምግብ የማያገኙ ሰዎች ቁጥር በከፍተኛ ፍጥነት እያደገ መሆኑን የተባበሩት መንግስታት ድርጅት ያወጣው መረጃ ያሳያል። ይህ ሁኔታ በተለይ ዝቅተኛ ገቢ ባላቸው የአፍሪካ ቀንድ አገሮች እያስከተለ ያለው ተጽዕኖ ምን ይመስላል? አገሮቹ በምዕራብ በምግብ ራሳቸውን እንዲችሉና ምን ማድረግስ ይጠበቅባቸዋል? ስትል ስምንሽ የቆየ በእንግሊዝኛ መጠሪያው Action Against Hunger የተሰኘውን ድርጅት የምስራቅ አፍሪካና የአፍሪካ ቀንድ ኃላፊ ሀጅር ማሊምን አነጋግራ ተከታዩን አቀናብራለች።
በኮቪድ-19 ወረርሽኝ ምክንያት በዓለም ዙሪያ በረሃብ የሚጠቃው ሰው ቁጥር በእጅጉ እየጨመረ ሄዶ 811 ሚሊዮን የደረሰ ሲሆን ይህም ከዓለም ሕዝብ ብዛት 1/10 የሚሆነው ነው። የዚህ ቁጥር 1/3 የሚሆነው ሰው የሚገኘው ደግሞ አፍሪካ ውስጥ ነው። ዓለም አቀፉ ነፍስ አድን ኮሚቴ በመስከረም ወር ባወጣው መረጃ በኬንያ በተከሰተው የዝናብ እጥረት ምክንያት ከ2 ሚሊዮን በላይ ሰዎች ለረሃብ አደጋ ተጋልጠዋል። የተባበሩት መንግስታት ድርጅትም ከደቡብ ሱዳን ህዝብ 60% የሚሆነው የዕለት ምግቡን ለማግኘት ይቸገራል። ተደጋጋሚ ድርቅ በሚያጠቃት ኢትዮጵያም እንዲሁ በሚሊዮኖች የሚቆጠሩ ሰዎች የእርዳታ እጅ ይጠብቃሉ። በእነዚህ የአፍሪካ ቀንድ ሀገራት በተደጋጋሚ ድርቅ እንዲከሰትና ህዝቦቻቸው ለረሃብ አደጋ እንዲጋለጡ ከሚያደርጉ ዋነኛ ምክንያቶች አንዱ የግጭቶች መጨመር መሆኑን ኢትዮጵያን ጨምሮ በአፍሪካ ቀንድ ሀገራት ረሃብን ለመዋጋት የተቋቋመው Action Against Hunger የተሰኘው ድርጅት የምስራቅ አፍሪካና የአፍሪካ ቀንድ ኃላፊ የሆኑት ሀጅር ማሊም ያስረዳሉ።
ዋነኛው ምክንያት በ10,000ና በሚሊዮኖች የሚቆጠሩ ሰዎችን ከቤታቸው እንዲፈናቀሉ የሚያደርጉ ግጭቶች መጨመራቸው ነው። ማህበረሰቦች በግጭት ምክንያት ሲበተኑ የራሳቸውን ምግብ ማምረት ያቆማሉ። ስለዚህ ለረሃብ ይጋለጣሉ።
ከግጭቶች መባባስ በተጨማሪ በአፍሪካ ረሃብ በከፍተኛ ሁኔታ እንዲጨምር አስተዋጽኦ እያደረገ ያለው ሁለተኛው ምክንያት ደግሞ የአየር ንብረት ለውጥ መሆኑን ማሊም ይገልጻሉ። ዓለም አቀፉ የኮቪድ-19 ወረርሽኝም በብዙዎች ሀገራት የሚታየውን የምግብ እጥረት አባብሶታል።
ከግጭት በተጨማሪ የአየር ንብረት ለውጥ በአፍሪካ ላይ ያስከተላቸው ያሉትን አስከፊ ውጤቶች እያየን ነው። ገበሬዎችን፣ አርብቶ አደሮችን የተፈጥሮ አደጋዎች ሲያጋጥሟቸው ሁኔታዎቹን በተለምዶ የሚቆጣጠሩባቸው መንገዶች ነበሯቸው። አሁን ግን በተደጋጋሚ የሚገጥሙ እጅግ ከባድ ድርቅና የጎርፍ አደጋዎች የህብረተሰቡን አቅም እየሸረሸሩ በመሄዳቸው ምክንያት ባህላዊ የሆኑት የመቋቋሚያ መንገዶችም መስራት አቁመዋል። ከዚያ በተጨማሪ ደግሞ በዓለም ዙሪያ የተከሰተው የኮቪድ-19 ወረርሽኝ በምግብ አቅርቦት ላይ ከፍተኛ የሆነ ተጽዕኖ አድርሷል።
ማሊም እንደ ምሳሌ ከአፍሪካ ሀገራት በእድሜ ትንሽ የሆነችውን ደቡብ ሱዳንን ያነሳሉ። ራሷን ችላ ነጻ ከሆነች የ10 ዓመት እድሜ ያስቆጠረችው ደቡብ ሱዳን ለእርሻ ምቹ የሆነ ለም መሬት ቢኖራትም በሀገሪቱ በሚገኙ የተለያዩ ጎሳዎች መካከል የሚከሰተው ተደጋጋሚ ግጭት ከ2 ሚሊዮን በላይ የሚሆነውን አምራች ህዝቧን ለስደት ዳርጎታል።
ይህ ሁኔታ ህዝቡ ምግብ እንዲያመርት አድርጎታል። ተጨማሪ ሚሊዮኖች ደግሞ በሀገር ውስጥ ተፈናቅለዋል። በዚህ ላይ ደግሞ በተደጋጋሚ የሚከሰተው የጎርፍ አደጋ ለም የነበረውን መሬት እያወደመውና ረሃብ በተከሰተበት ወቅት ማረስ እንዳይችሉ እያደረጋቸው በመሆኑ የደቡብ ሱዳንን ማህበረሰብ ለከፍተኛ ጉዳት አጋልጦታል።
አብዛኞቹ በአፍሪካ ውስጥ የሚታዩት ግጭቶች ስር የሰደዱና ለረጅም ዓመታት መብረድ ያልቻሉ ናቸው። ማሊም እንደሚሉት ለዚህ ዋናው ምክንያቱ የተፈጥሮ ሀብት መመናመንና የቀሩትን ጥቂት ሀብቶች ለመጠቀም የሚደረግ ሽኩቻ ነው።
ህዝቦች ያሏቸውን ሀብቶች ተገቢ በሆነ ሁኔታ ማጋራት የሚችሉበትንና የተፈጥሮ ሀብቶቻቸውን መንከባከብ የሚችሉበትን ሁኔታ ካላገኘን የተለያዩ ማህበረሰቦች ለአደጋ መጋለጣቸው ይቀጥላል። ይህ ደግሞ ችግሮቻቸውን መቋቋም የሚችሉባቸውን መንገዶች ይሸረሽረዋል። ከዚያ ደግሞ ወደ ግጭት እንዲገቡ ያደርጋቸዋል።
ማሊን የሚሰሩበት አክሽን አጌንስት ሃንገር የተሰኘው ተቋም በ50 ሀገራት በሚገኙ በረሃብ አደጋ ለተጠቁ 25 ሚሊዮን ሰዎች የሚያገለግል ሲሆን በዋናነት ማህበረሰቦች መልሰው በምግብ ራሳቸውን እንዲችሉ የተለያዩ መንገዶችን ይቀልሳል።
ለምሳሌ ከፍተኛ ረሃብ ካጋጠማቸው አካባቢዎች አንዱ በሆነው ሰሜን ሶማሊያ ከምንረዳቸው ገበሬዎች አንዱ እኛ ባሰለጠነው የአስተራረስ ዘዴ መሰረት እጅግ አስቸጋሪ በሆነ ሁኔታ ውስጥ ዘርቶ ማብቀል እንዲችል በማገዛችን ከአምስት ወር ባነሰ ጊዜ ውስጥ ከ1,000 ዶላር በላይ ትርፍ ማግኘት ችሏል። በሶማሊያ 1,000 ዶላር እጅግ በጣም ብዙ ገንዘብ ነው። 6 ቤተሰቦችን ለ6 ወር ማኖር ይችላል።
አድማጮች፣ ሰዓታችን በማለቁ የቀረውን ማጠናቀቅ አልቻልንም። የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት በ19ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሰዓት ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንሳ ፕሮግራም ስለ ያበቃ ያስተናገድኳችሁ አሉላ ከበደ፣ አቀናባሪያችን ብርሃን ኃይሉ ከተቀሩ ባልደረቦች ጋር በዚሁ ተሰናበትን። ሰላም፣ ደህና ደሩ።